ሄኖክ አምዴ አካለወርቅ ተወልዶ ያደገው አዲስ አበባ ውስጥ ነው። የመጀመሪያና ሁለተኛ ደረጃ ትምህርቱንም ሊሴ ገብረ ማርያምና ግሪክ የተሰኙ የግል ትምህርት ቤቶች ተምሯል። ወላጆቹ እሱንና ወንድሙን ያሳደጓቸው በፍቅርና በእንክብካቤ ነው። ሆኖም ሄኖክ ከልጅነቱ ጀምሮ ሌሊት እንቅልፍ በሚነሱ በሚያስጨንቁና በሚረብሹ ስሜቶች አይምሮ እረፍት ያጣ ነበር። ሄኖክ እንደሚለው ወላጆቹ ይህን ችግር ቢያስተውሉትም ትኩረት ሰጥተው ግን ወደ እርዳታ አልወሰዱትም።
እንቅልፍ መተኛት አልቻልኩም ብዬ ስል ያው ቤተሰብ አይ ፍራቻ ስለሆነ ነው፣ አይ የሚያልፍ ነገር ነው ብሎ ችላ ብሎ የሚታለፍ ነገር አለ። እንግዲህ በዛ ጊዜ አባቴ በተደጋጋሚ ለብዙ ዓመት ፍራቻ ውስጥ ስለነበርኩኝ ከእናቴ ጋር ተመካክሮ እንግዲህ ለምን ሳይኮሎጂስት አናሳየውም፣ ቻይልድ ሳይኮሎጂስት እናሳይና መፍትሄ እንፈልግለት ብሎ ሀሳብ አቅርቦ ነበር። እናቴ ደግሞ በመንፈሳዊ ሳይድ ወይ ቤተክርስቲያን በተደጋጋሚ ቢሄድ ወይ መጽሐፍ ቅዱስ ጥናት ቢኖረው በሚለው በሁለቱም አቅጣጫ ሀሳብ ቀርቦ ነበር። ግን በሁለቱም ባሰቡት ሀሳቦች ስላልተፈጸመ ያው ፍራቻው ቀጥሎ ምን ብሎ ይሄደበታል። ስለዚህ በዛ ሰዓት ቤተሰብ ትኩረት አድርጎ መፍትሄ ለምሳሌ አሁን ቻይልድ ሳይኮሎጂስት አባቴ ብሎ ቻይልድ ሳይኮሎጂስት ባናግር ኖሮ መፍትሄ ሊገኝ ይችል ይሆናል። በመንፈሳዊም ሳይድ ደግሞ እናቴ እንዳለችው በመንፈሳዊ ሳይድ ለምንድን ነው ይሄ ልጅ በዚህ እድሜው መንፈሱ የተረበሸው እንቅልፍ የሚያጣው የሚለውን መፍትሄ መገኘት ይችል ነበር።
ሄኖክን በልጅነት እድሜው ሰላም ያሳጣው አስፈሪና አስጨናቂ ስሜት እንዲሁም በዚህ ምክንያት የደረሰበት እንቅልፍ የማጣት ችግር እያደገ ሲመጣ በሌሎች ሱሶች ተተካ። ለዚህ ደግሞ ሄኖክ እንደ ምክንያትነት የሚጠቅሰው የሚወዳቸው እናትና አባቱ ትዳር መፍረስ ነው።
ማንም ሰው ቤት ውስጥ ችግር አለ። ማንም ሰው ቤት ውስጥ ጭቅጭቅ ሊኖር ይችላል። አባትና እናት ላይስማማ ይችላል። ግን እኛ እኔም ወንድሜም በዛ ሰዓት አለመቀበል አለ። ለምሳሌ አሁን ሲጨቃጨቁ ካየን እንዳላየን መሆን፣ ችግር አለ ብለን ካለን እንደሌለ መሆን፣ ዲናይል ማለት ነው። በቃ ምንም ነገር የለም ብለን ያለፍናቸው ብዙ ነገሮች ነበሩ። ግን በኋላ ላይ ወደ ውሳኔው ሲመጣ ባልና ሚስት ሲፋታ መሀል ላይ ልጅ ነው የሚጎዳው። በዛ ሰዓት ላይ ያው መቼ ሰው ካልተስማማሩ ለመኖር በግድ መኖር አይቻልም። ግን የነበርኩበት እድሜ እኔና ወንድሜ የነበርንበት እድሜ ትንሽ ከባድ እድሜ ስለነበር ወደ አሜሪካን ሀገር እንድንሸጋገር አስበን ስለነበር ያው ተረብሸን ነበር። ወንድሜም በራሱ መንገድ አሳልፎታል፣ እኔም በራሴ መንገድ አሳልፌዋለሁ።
በቤተሰባችን ውስጥ ይፈጠራል ብሎ ያልጠረጠረው ፍቺ ያስደነገጠው ሄኖክ መደበቂያውን በተለያዩ እንደ የአልኮል መጠጥና አደንዛዥ እጾች የመሳሰሉ ሱስ አስያዥ ንጥረ ነገሮች ውስጥ አደረገ። ሆኖም ከሚያስጨንቁት ሀሳቦችና የሚረብሹት ስሜቶች ለመላቀቅ የመረጠው ሱስ ግን በጊዜ ሂደት ወደ ስነ ልቦና ስብራትና ተስፋ መቁረጥ አምርቶ በመጨረሻ ራሱን የማጥፋት ሙከራ አደረገ።
አንድ ሰው ዝም ብሎ ከመሬት ተነስቶ ራሱን ለማጥፋት አይሞክርም ወይም ደግሞ አይወስንም። በእኔ የተፈጠረው እንግዲህ ከሱስ ጋር የተገናኘ ስለሆነ በጣም ብዙ ሱስ እጠቀም ነበር። ከችግሮቼን ለመርሳት በጣም መጠጥ ውስጥ ነበርኩኝ። ብዙ አይነት ውዥብር ውስጥ ነበርኩኝ። ሶ በዛ ሰዓት የምጠቀማቸው ሀሽሾች አይምሮ ውስጥ የሚፈጥሩት ኢምባላንስ አለ። መወሰን የምፈልጋቸውን ነገር በትክክሉ አላስብም። ልቆጣ እችላለሁ። ሰው ክብር ላሳጣ እችላለሁ። በዛ ሰዓት በእኔ ሳልሆን ሱሱ ሌላ አይዴንቲቲ አምጥቶብኛል ማለት ነው። ስለዚህ ወደ ራስ ማጥፋት የደረስኩበት መንገድ እኔ የሚታየኝ ሌላው የማይታየው፣ እኔ የሚሰማኝ ሌላው የማይሰማው በጣም ከባድ ጨለማ ክፍል ውስጥ ገብቼ ነበር፣ በሐሽሹ ምክንያት ማለት ነው። ስለዚህ ያንን ነገር በጣም ግራ የተጋባ ቦታ ላይ ስለነበርኩኝ ነው ያንን ውሳኔ ላይ ደረስ የሚችለው።
ሄኖክ እግዚአብሔር ቀንህ አይደለም ስላለኝ ከሞት አተረፈኝ ይላል። ራስን የማጥፋት ሙከራው ከሽፎ በሕክምና ድጋፍ ስለመትረፉ ሲያወራ፣ ነገር ግን ልክ እንደ ሄኖክ ሁለተኛ እድል ያላገኙ በተለያዩ ምክንያቶች የአእምሮ ጤና መቃወስ አጋጥሟቸው እርዳታ ባለማግኘታቸው ራሳቸውን ያጠፉና እስከ ወዲያኛው ያሸለቡ በርካቶች ናቸው። ከቅርብ ጊዜ ወዲህ ሰዎች ራሳቸውን ስለማጥፋታቸው በተለያዩ የማህበራዊ ሚዲያዎች ተደጋግሞ ይሰማል። የኢትዮጵያ ሕክምና ማህበር ከአመት በፊት ባጠናው ጥናት መሰረትም ኢትዮጵያ ውስጥ በየቀኑ 30 ሰዎች ራሳቸውን ያጠፋሉ። ለመሆኑ ሰዎች ራሳቸውን የሚያጠፉት ለምንድን ነው? ዶክተር ኤልያስ ገብሩ የአይምሮ ጤና ሐኪምና አዲስ አበባ ውስጥ የሚገኝ አርመሞ የተሰኘ የማሰልጠኛ ማዕከል ባለቤት ሲሆኑ በአይምሮ ጤና ዙሪያ 5 መጽሐፎችን አሳትመዋል።
ራስን ማጥፋት ብዙ ጊዜ ከኋላ ረጅም ታሪክ ይኖረዋል ወይም ረጅም የአእምሮ ጤና ላይ የሚካሄድ ሂደት ይኖረዋል እና እንደ ባለሙያ የምናየው እሱን ነው። እንግዲህ አንድ ሰው ራሱን አጠፋ ሲባል በ80-90% የሚሆኑ ጊዜ የሆነ አይነት ያልታከመ የአእምሮ የስነ ልቦና ችግር እንዳለበት ነው የምንረዳው እና ዳታዎችም የኢፒዲሞሎጂካል ዳታዎችም የሚያሳዩ።
የኢትዮጵያ ሕክምና ማህበር ጥናት ራስን ማጥፋት በተለያዩ ምክንያቶች ሊደርስ እንደሚችል ይዘረዝራል። በግል ህይወት ውስጥ የሚደርሱ ሁነቶች፣ ከማህበረሰብ መነጠል የመሳሰሉ ማህበራዊ ክስተቶች ወይም በአካባቢ የሚከሰቱ እንደ ኢኮኖሚያዊ ወይም ፖለቲካዊ ጉዳዮች ራስን ለማጥፋት የሚያደርስ የአእምሮ ህመም መከሰት ምክንያት ሊሆኑ ይችላሉ። በዚህም ምክንያት ይላሉ ዶክተር ኤርሚያስ፣ ራስን ማጥፋት በማንኛውም የኑሮ ደረጃ ላይ ያለ ሰው ላይ ሊከሰት የሚችል መሆኑን ያሰምሩበታል።
የአእምሮ ህመም ሀብት ምናምን አይለይ አንድ መረዳት ያለብን ነገር አሁን የአእምሮ ህመም ሲባል የደህመን መስላችኋሉ ወይ ደግሞ በጣም የሚጨናነቅ ስራ ያለው ሰው ብቻ የሚመስላችኋሉ እና ልክ እንደ ስኳር፣ እንደ ካንሰር፣ እንደ ማንኛውም ነገር ማንኛውም ሰው ላይ ሊከሰት ይችላል። ይስማማ መጀመሪያ ሰው ማወቅ ያለበት ያ ነው። እኔ ሊል አይችልም የሚል ሰው መኖር የለበትም። እኛ ጀምሮ ሁሉም ሰው ለአእምሮ ህመም ሪስክ አለው ወይም የአእምሮ ህመምተኛ መሆን እድል አለው።
ሄኖክ ከራሱ ልምድ በመነሳት አንድ ሰው የራስ ማጥፋት ውሳኔ ላይ የሚደርሰው የደረሰበት የአእምሮ መቃወስ እርዳታ ሳያገኝ ከቁጥጥር ውጪ ሲሆን መሆኑን ያስረዳል።
ራስን ለማጥፋት የሚደረሰው ራሳችን ስንስት ነው። ራሳችን ሚኒንግ አይደንቲቲያችን ስረሳ የእግዚአብሔር እንግዲህ እኔ ክርስቲያን ስለሆንኩኝ እንደ ክርስቲያን የእግዚአብሔር ልጅ መሆኔን እስከ ራሳ ድረስ ደርሼ ነበር። ስለዚህ በዛ ሰዓት ራሴን ስላልነበርኩኝ ነው ያንን ነገር የሞከርኩት። አብዛኛው ኬስም ላይ የአይደንቲቲ ክራይሲስ የሚባለው ወይም ደግሞ የራስን ማንነት ማጣት ሲመጣ ወይ ራስን መጣል ሲመጣ ነው እንደዚህ አይነት ኬሶች የሚመጡት። አብዛኛው ነገር ከልጅነት የሚመጣ ባህሪ እያደግን ስንመጣ አብሮን የሚያድግ መንፈስ አለ። የጭንቅ መንፈስ ሆነ የመርበትበት ሆነ የምን ሆነ ዋቴቨር ኢትስ most of the time in most cases በልጅነት የሚመጣ ነገር ነው። ግን በዛ ሰዓት ላይ አንድ ሰው ራሱን ለማጥፋት ሲሞክር ያንኑ ጊዜ ነው ሰው የሚያየው። ግን እንዴት አላየነው ይሄንን ነገር? ግን ይሄን ነገር እንዴት አልሰማነው? እንደዚህ እንደሚሰማው ያላቀም ነበር የሚሉ ብዙ አሉ። ግን ያንን ነገር በጣም ብዙ ስር ስለሰደደና ብዙ አመት ስላለፈ ነው እንጂ ትትል ከተሰጠው ከልጅነት ጀምሮ ለምንድን ነው ቅዠት ያለበት ትሄዶች መፍትሄ ይፈለጋል ይታለፋል። ከታደገ በኋላ ምንድን ነው መፍትሄው? እንዲህ ስቴፕ ባይ ስቴፕ ሁሉም ነገር ቤተሰብ ሆነ ጓደኛ ሆነ ዙሪያችን ያለ ህብረተሰብ ሆነ እየተያየን ብንሄድ ጥሩ ነው።
ዶክተር ኤርሚያስም የሚያስረዱት ይህንኑ ነው፣ ራስ ማጥፋት በአንድ ጊዜ የሚደረስ ውሳኔ አለመሆኑን።
ልክ አሁን አንድ ሰው ታይፎይድ ቢይዘው፣ ጉንፋን ቢይዘው፣ ሌላ አካላዊ ህመም ቢይዘው ሆስፒታል እንደሚሄደው የአእምሮ ህመም ሲይዘው አይሄድም ኢትዮጵያ ላይ። ስለዚህ እኛ ጋር ሲደርስ ህመሙ ቆይቶ ረጅም ጊዜ ተብላልቶ መጨረሻ ደረጃ ላይ ሲደርስ ነው የሚመጣው ማለት ነው። ሱሳይድም በዋናነት እንደዚህ አይነት ኢምፕሊኬሽን አለ። ሰው ወዲያው ዲፕሬሽን እንደሆነ ወዲያው ራሱን ወደ ማጥፋት ሀሳብ ላይገባ ይችላል። ነገር ግን ካልታከመ በጊዜ ሂደት እየባሰ እርዳታውን ቴራፒውን ካላገኘ እየባሰ ሂዶ መጨረሻ ኮንሲኩዌንስ ወይም አውትካሙ ዊል ቢ ኮሚቲንግ ሱሳይድ ማለት ነው።
ዶክተር ኤርሚያስ በጊዜ ህክምና ባለማግኘት ምክንያት ራስን ወደ ማጥፋት ሊከቱ የሚችሉ የአእምሮ ህመሞች መረበሽ፣ ድብርት፣ ሱስ የሚያስይዙ ነገሮችን አላግባብ መጠቀምና የመሳሰሉት መሆናቸውን ይገልጻሉ።
የኢኮኖሚ ጉዳይ ሊኖር ይችላል። ማህበረሰብ ቀውስ ሊኖር ይችላል። ቤት ውስጥ የሚያጋጥሙ ስትራሶች ሊኖር ይችላሉ። ምሳሌ ባልና ሚስት መሀል ያለ የሚወዱትን ሰው ማጣት፣ በመለያየት ሊሆን ይችላል፣ በሞት ሊሆን ይችላል። በጣም ከባድ ስብራቶች አሉ። ልክ አካላዊ ስብራቶች እንዳሉ ሁሉ ማለት ነው። መኪና እግራችን ቢገጫ እግራችን ይሰበራል አይደለ? ልክ እንደዛ ሁሉ የምንወደውን ሰው ስናጣም ኢንሳይድ ያለው ስትራክቸራችን ይሰበራል። ስለዚህ ያ ስብራት በራሱ ወደ ዲፕሬሽን ሊመራን ይችላል። ከዛ ውጪ የተለያዩ እንደ አልኮል ያሉ ሰብስታንሶችም የራሳቸው አስተዋጽኦ ያመጡ ወደ ዲፕሬሽን ለመሄድ ማለት ነው።
አገር አቀፍና ዓለም አቀፍ ችግሮች በተበራከቱበት ዓለም የሚኖሩ ወጣቶች ከችግሮቻቸው ለመሸሽ የመጀመሪያ መደበቂያ አድርገው የሚመርጡት ሱስ አስያዥ ንጥረ ነገሮችን ነው። ሄኖክ ይህ በተለይ አዲስ አበባ ውስጥ አስፈሪ ሁኔታ ላይ ደርሷል ሲል ስጋቱን ያጋራል።
በአሁኑ ሰዓት ኢትዮጵያ ውስጥ በጣም 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 አስፈሪ ጊዜ ነው። ለምን? በጣም ብዙ ብዙ ሐሽሾች ገብተዋል ኢትዮጵያ ውስጥ። ብዙ ተጠቃሚ አለ። እኔ ያንን ሐሽሽ በመጠቀሜ እና በማብዛቴ ነው ከራሴ ጋር ተጣልቼ ግራ ተጋብቼ ወደ ራስ ማጥፋት የደረስኩት። እሱ ነው ምክንያቱ። ግን በዛ ሰዓት ያን ሁላ ነገር ስጠቀም እኔ ራሴ ላይ ተስፋ ብቆርጥም እግዚአብሔር እኔ ላይ ተስፋ አልቆረጠም ነበር። ስለዚህ ሁሌ የምናገረው ነገር ለሰው እና ለሕዝቡ ካላስፈላጊ ነገር መራቅ፣ ባይርቁም እግዚአብሔር ካጠገባቸው እንዳለና እስከ መጨረሻው ድረስ ለእኔ እንደታገለው እንደሚታገልላቸው እንግዲህ ክርስቲያን ስለሆንኩኝ አምናለሁ፣ ለእነሱም አምናለሁ።
ይህ ብቻ አይደለም። ዶክተር ኤልያስ በስፋት በሀገር ደረጃ የሚከሰቱ እንደ ኮቪድ-19 ወረርሽኝ፣ የኑሮ ውድነት፣ ስራ አጥነት፣ የፖለቲካ ለመረጋጋትና ጦርነት የመሳሰሉ ችግሮችም ለግለሰቦች አይምሮ ጤና መቃወስ ምክንያት እንደሚሆኑ ያሰምሩበታል።
ከውጭ ያለ ማንኛውም ነገር ውስጣችንን አፌክት ያደርጋል። ውስጣችን ውስጥ ያለ ማንኛውም ደግሞ ነገር ውጫችንን አፌክት ያደርጋል። ስለዚህ በአንድ ጦርነት የሚወደውን ሰው የተገደለበት፣ የቆሰለ፣ የሚወዳት ሰው ስትደፈር ያየ፣ እንደዚህ አይነት ሰው አእምሮ ተጋላጭነቱ በጣም ይጨምራል። ስለዚህ ከጦርነትና ከሌሎች ነገሮች ጋር ደግሞ አብረው የሚመጡ ሌሎች የአእምሮ ህመሞች አሉ። እንደ ፖስት ትራውማቲክ ስትረስ ዲስኦርደር ና የምንላቸው እነሱ ደግሞ ሲከሰቱ አብረው ዲፕሬሽንንም ይዘው ያመጣሉ። ሱሳይዳሊቲ የሚያመጡ ይችላሉ ማለት ነው። ስለዚህ እንደዚያን ነገሮች የራሳቸው ኮንትሪቢሽን አላቸው።
ሄኖክ አሁን ከደረሰበት የአእምሮ ጤና መታወክ አገግሞ ያለፈበትን ፈተና የሚያሳይ እንዲሁም ስለ አእምሮ ጤና ግንዛቤ የሚያስጨብጥና መንገዶችን የሚያመላክት ወደ ራስ መመለስ የተሰኘ መጽሐፍ ጽፎ አሳትሟል። የዩቲዩብ ገጽ በመክፈትም ተሞክሮዎቹን ያጋራል። ባለሙያዎችንና ሌሎች የህይወት ልምዳቸውን የሚያካፍሉ ግለሰቦችን ያነጋግራል። በአንድ ወቅት ህይወቱን ሊያጠፋ የነበረ ወጣት እንዴት እዚህ ሊደርስ ቻለ?
እንግዲህ እግዚአብሔር ይመስገን እኔ እናቴም አባቴም ወንድሜም ቤተሰቦቼም ዙሪያዬ በሙላ ያሉት ይህንን ህመም ከያዝኩት ጀምሮ ሰፖርት አድርገውኝ ደግፈውኝ መስማት የሌለብኝን ነገር ሸፍነውልኝ በቤተሰቦቼ ትዕግስት፣ በቤተሰቦቼ መረዳት፣ ታጋሽነት እና ደግሞ ሙሉ ለሙሉ ደግፈውኝ የኔ ግን ቤተሰቦች አምነውበት ነው የመጀመሪያውን 1000 ኮፒ ያሳተሙልኝ። ስለዚህ የቤተሰብ መረዳት፣ የቤተሰብ መታገስ ያስፈልጋል። በመንፈሳዊ ዓለም ደግሞ ያው ትንሽ ጠንከር ብዬ ወደ እግዚአብሔር ጠጋ ብዬ የራሴንም ንስሐ አባት ይዤ ንስሐ አባቴንም እያማከርኩ ሳይካትሪስቴንም እያማከርኩ ህብረተሰቡንም እያማከርኩ ቤተሰቦቼንም እያማከርኩ ነው ያለሁት አሁን።
ከቤተሰብ ድጋፍ ጎን ለጎን ሌሎችም ሰዎች ራስን ወደ ማጥፋት ደረጃ ከመድረሳቸው በፊት ምን አይነት እርዳታ ማግኘት አለባቸው ለሚለው ጥያቄ ዶክተር ኤልያስም መልስ አላቸው።
እንግዲህ መጀመሪያ ማወቅ ነው ዲፕሬሽን የአእምሮ ህመም እንዳለ። እርዳታ ፈልጎ ከመጣ ሰው በጣም ትልቁን ስቴፕ ሄዷል። ስለዚህ ያን አድርጎ ከመጣ ዘን ኢት ኢዝ አፕ ቱ ዘ ፕሮፌሽናልስ ማለት ነው። ፕሮፌሽናል ከደፈረሰ ኮዙ ከታወቀ 50% ኦፍ ዘ ፕሮብለም ሶልቭ የሚባለው። መድኃኒት የሚታከሙ ሰዎች ይኖራሉ፣ በሳይኮቴራፒ የሚታከሙ ሰዎች ይኖራሉ። የስነ ልቦና ህክምና ኮምባይንድ ደግሞ አድርገን መድኃኒትም ስነ ልቦና ህክምና አብሮ የሚፈልጉ ሰዎች ይኖራሉ።
የኢትዮጵያ ሕክምና ማህበር ጥናትም ሆነ ሌሎች በርካታ ጥናቶች እንደሚያሳዩት የአእምሮ ጤንነት ችግር ያለባቸው ሰዎች ተገቢውን እርዳታ በጊዜ ካገኙ ሊሻላቸውና ሙሉ ለሙሉ ሊያገግሙ ይችላሉ። ለዚህ ደግሞ ሄኖክ ምስክር ነው። ለአሜሪካ ድምጽ ዘገባ ስመኝሽ የቆየ ዋሽንግተን ዲሲ።